Gambino VOA.
ጤና ይስጥልኝ አድማጮቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ህዳር 9 2016 ዓ.ም መሰናዶ ጀምሯል። ኤደን ገረመው መርሃ ግብሩን በመምራት፣ ብርሃን ኃይሉ ስርጭቱን በማቀናበር፣ ጽዮን ግርማ በአዘጋጅነት አብረናችሁ እናመሻለን። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደው በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው፣ ትኩረት ያሻቸዋል ያላቸው ነው ይዘን ወደ እናንተ የመጣ ነው። የመጀመሪያው ዘገባችን ታዲያ ወደ አፋር ይወስደናል። በሰሜን ኢትዮጵያ ለሁለት ዓመታት ያክል የተካሄደው ጦርነት ሴቶችን አስገድዶ መድፈርን ጨምሮ ለተለያዩ ጾታዊ ጥቃቶች ያጋለጠ ነበር። የሁለት ዓመቱ ጦርነት የፈጠረውን ማህበራዊ ቀውስ ተከትሎ በአፋር ክልል የህፃናት ሴቶችና ልጃገረዶች ጋብቻ በከፍተኛ ሁኔታ መጨመሩን በመብቶችና ዴሞክራሲ እድገት ማዕከል ካርድ ኢትዮጵያ የተሰራ ጥናት አመላክቷል። ስለ ጥናቱ ይዘትና በክልሉ ስላለው የህፃናት ሴቶች ጋብቻ ለመረዳት ከጥናቱ አድራጊ ወጣት የህግ ባለሙያ ኩልሱም ማኑርና በአፋር ሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ ወይዘሮ ሰአዳ መሐመድን አነጋግሬ ያሰናዳው ዘገባ ለምሽቱ ቀዳሚ ነው። ህጻናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለውን ምላሽ በአፋር ክልል ከሁለት ዓመቱ ጦርነት በኋላ እየጨመረ የመጣውን የህጻናትና የልጃገረዶች የጋብቻ ሁኔታ በማጥናት ላይ የነበረችው የህግ ባለሙያዋ ኩልሱም ማኑር ካገኘቻቸው ምላሾች መካከል ዋነኛው ነበር።
በግጭቱ ሳቢያ ቤት ንብረታቸውን ያጡ ምግብና የራሳቸውን የሚችሉበትን መንገዶች ያጡ ማህበረሰቦች ናቸው። ስለዚህ ጥናቶች የሚያሳዩት ምንድን ነው? እንደዚህ አይነት ልክ ኢኮኖሚክ ዲስራፕሽን ሲኖር ምን ይፈጠራል? አፋር ክልል ምንድን ነው የተፈጠረው? የምግብ ወይም ፉድ ኢንሴኪሪቲ፣ የምግብ ዋስትና ማጣት ተፈጥሯል። አሁንም ድረስ ያ ጉዳት እንደቀጠለ ነው ያለው የዛን ጊዜ የተፈጠረው እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ ዋን ሌስ ማውስት ፊድ ይባላል፣ ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከገበታው ላይ። ስለዚህ ያን እንዴት ነው የሚያደርጉት? እነሱ በሚረዱበት መሰረት ለእሷ የተሻለ ህይወት፣ የተሻለ ቦታ፣ የተሻለ ሁኔታ ላይ ትኖራለች ብለው ልጃቸውን 18 ሳይሞላ ወይም እድሜዋ ሳይደርስ ይድሯታል ማለት ነው።
በመብቶችና ዴሞክራሲ እድገት ማዕከል የውርድወት ፌሎሺፕ አማካኝነት በአፋር ክልል የህጻናት ጋብቻ ሁኔታን ያጠናችው ወጣት ኩልስማ ለህጻናት ጋብቻ ቁጥር መጨመር በጦርነቱ ምክንያት የትምህርት ቤቶች መዘጋት ሰፊ ሚና እንዳለው ገልጻለች። በተጨማሪም የማህበረሰቡ አባቶች በጦርነቱ ያጧቸውን ልጆቻቸውን የመተካት ህልምም ሌላኛው የጥናቱ ውጤት እንደሆነ ታስረዳለች።
ስብሰባው ላይ ከተሳተፉልን ህጻናቶች፣ እናቶች፣ አባቶች ያገኘነው ነገር በጦርነቱ ምክንያት የቁጥራችን ቀንሷል። 300 የነበር ነው አሁን 90 ነን። ብዙ የነበር ነው ወንድሞቻችንን፣ ጓደኞቻችንን አተንበታል። ስለዚህ እነዚህን ቶሎ ብለን መተካት አለብን የሚል እሳቤ አለ እና ለእነሱ ቁጥራቸው ማተር ያደርጋል። ስለዚህ እሱን ቶሎ ለመተካት ሴቷ ቶሎ ተድራ ቶሎ መውለድ ከጀመረች ያንን ቁጥር እንትን ማለት ይቻላል፣ ማባዛት ይቻላል ማለት ነው። ሌላው ደግሞ ምንድን ነው፣ አሁንም የጦርነቱ ሁኔታ እንዴት ነበረ? ሲቪሊያኖች ወይም ያልታጠቁ የማህበረሰቡ ክፍሎች ወደ ጦርነቱ እንዲቀላቀሉ ሁኔታዎች ተፈጥሮ ነበረ። ስለዚህ የቤተሰብ አካላቶች ወንዶች ልጆቻቸውን ወደ ጦር ሜዳ ለመላክ የተገደዱበት ሁኔታ ነበረ። ስለዚህ እነዚህ ልጆቻችን ጦር ሜዳ ሄደው ይምጡ ይቅሩ አናውቅም። ስለዚህ ቢያንስ ቤት ውስጥ የነሱ ምትክ መቅረት አለበት በሚል እሳቤ ልጆቻቸውን ድረው ከዛ በኋላ እነሱን ወደ ጦር ሜዳ ይልካሉ ማለት ነው።
የአፋር ክልል የሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ የሆኑት ወይዘሮ ሰአዳ መሐመድ ጦርነትና ጎርፍን የመሳሰሉ ተፈጥሮና ሰው ሰራሽ አደጋዎች በተከሰቱ ቁጥር የህጻናት ጋብቻ ቁጥር ከፍ እንደሚል ቢሮቸው መገንዘቡን ለአሜሪካ ድምጽ ገልጸዋል።
ቢሮችን የተሻለውን ያክል እየሰራ ነው። ያው ብዙ ምክንያትም የለውም ሳለቤት አሳያ ማለት ነው። እና አሁን እኛ ራሱ በአይን ያየን ዳህን ራሱ ወደ አምስት ቦታዎች ይሬን የመጣሁት እና ኦልሞስት ሀስ ማለት ይቻላል ልጆቻቸውን ትምህርት ቤት እንደማይልቅ ነው ይህት አለት ለረጅ ሲባል የደርሰርነት ችግር እዛ ምክንያት አንዳንድ ቦታ ደግሞ ራሱ ትምህርት ቤቱ ሙሉ የወደመባቸው ቦታዎች አሉ። እዛ ምክንያት ልጆች ከትምህርት ቤት ገበታቸው ውጭ ይመጣሉ።
አንዲት ሴት የአባቶቿን ወግና ልማድ በጠበቀ መልኩ ወላጆቿ የመረጡላትን ባል በጊዜ ማግባት አለባት የሚለው ባህላዊ አስተሳሰብ ስር የሰደደ መሆኑን በጥናቷ ማረጋገጧንም ገልጻለች። አንዲት ሴት እድሜዋ ከ20 በላይ ሲሆን እማትፈልግ ተደርጋ እንደምትወሰድ በመግለጽ ፈገግ ያሰኛትንና የጉዳዩን ስር መስደድ የጠቆማትን ሁኔታ አጋርታኛለች።
እና ደግሞ ያው የተቀበሉት ነገር ነው፣ ባህላችን ነው፣ እኛ ከመወለዳችን በፊትም የነበረ ነገር ነው። ስለዚህ ምን ይሆናል? አይ ባታደርጉትስ? አሁን አግቢስ ትባይ እምቢ ብትባይ እምቢ ብትይስ? እምቢ የሚለውን ነገር እንትን አይሉትም፣ አይመጣላቸውም። እምቢ ረግሙን አለ። እሺ ቢረግማችሁስ ምን ታደርጋላችሁ? ረገሙ ማለት እኮ በቃ እንቅፋት ይበዛብናል ህይወታችን ላይ ማለት ነው ይላሉ። በረና እንዴ ኒኮን 25 ዓመቴ ነው ግን አላገባሁኝም ታዲያ ለምንድን ነው ምናምን ስላቸው፣ እነዚህ ህፃናቶች ሴቶች ናቸው እና አይ እንግዲህ ቆንጆ ባቶኝ ነው ያስከሆን ያለገባሹ ግን ዱዓ እናደርግልሻለን ምናምን ያሉ ጊዜ ነበር። እና ሰው የተለያየ አይነት ነው የምታየው። ግን አንዲት ልጅ አለች ሁልጊዜም አሁንም አስባታለሁኝ። ከቃለመጠይቆቹ ውስጥ አንዱ ጥያቄ ምንድን ነው አሁን እናንተ ማግባት ነው የምትፈልጉት ወይስ ትምህርታችሁን መቀጠል ነው ወይስ ሁለቱንም ነው ማድረግ የምትፈልጉት ስል እሷ አይኔ እንዳንቺ ትምህርትን ጨርሽኝ ነው ከዛ በኋላ ነው የማገባው የሚል መልስ ሰጠችኝ። እና በጣም ነበረ ሾክ ያደረገችኝ። በዛውም ልክ ደግሞ ለእኔ ምንም ሌላ ነገር ባላደርግ መሀላቸው ተቀምጬ እኔን ማየታቸው ለነሱ የተለያየ አይነት እድል እንዳለ የተለያየ አይነት ቦታ ሊደርሱ እንደሚችሉ ያሳየሁበትም ነው ብዬ አስባለሁ።
ጦርነት የሚያስከትላቸው ማህበራዊ ቀውሶችን አስቀድሞ ከነበረው ድህነትና የባህል ተጽዕኖ ጋር አይሎ መቀጠሉን የምትናገረው ኩልስማ በክልሉ ለዘመናት የህፃናት ጋብቻ ላይ ለውጥ ማምጣት ያልተቻለበትንና እንዲሁም ችግሩ ስር የሰደደበትን ምክንያት ለይቶ በማውጣት የፖሊሲ ለውጥ ላይ መሰራት እንደሚገባም ትጠቁማለች።
ይሄ ሪሰርች ከሪሰርች ፕሮዳክቱን በተጨማሪ የሆነ አይነት ኢምፓክት አንድ ሁለት ሰው ላይ ፈጥሬያለሁ ብዬ አስቤያለሁኝ። እና እሱ ለእኔ ከሪሰርቹ ባልተናነሰ በጣም ትልቅ ውጤት ነው ብዬ አስባለሁ። ሩት ኮዝስ ወይም ስር የሰደዱትን ምክንያቶች ላይ ፎከስ ያደረገ ፖሊሲዎች መቀረጽ አለባቸው የሚለው ነው። ሌላው ደግሞ እንደ ጤና ባለሙያዎች እና የተለያዩ ባለሙያዎች አሉ ለህፃናት ጋብቻ ጋር መስራት የሚችሉ ፖሊሶች፣ ሴቶች እና ህፃናት ሊሆኑ ይችላሉ። እነሱ እንዴት ነው ሴቶች እና ህፃናትን ከህፃናት ጋብቻ መከላከል የምንችለው የሚለውን ነገር በደንብ ማህበረሰቡ ጋር ህፃናት ጋብቻ ላይ ያለውን አመለካከት እንዲቀይር እነሱ ናቸው ኮንታክት ያላቸው የመጀመሪያ ኮንታክት። ስለዚህ እነሱ እንዴት ነው ይሄንን አድሬስ ማድረግ የሚችሉት የሚለውን ነገር እንትን ማበረታታት አለብን ማለት ነው እነዚህን አገልግሎት ሰጪዎች። ሌላኛው ደግሞ ምንድን ነው የህፃናት ጋብቻ አንድ ብቻ አይደለም ተቋም የሚመለከተው፣ ትምህርት ቤቶች ይመለከታቸዋል፣ የጤና ሴክተሩ ይመለከተዋል፣ የህግ ሴክተሩ ይመለከተዋል። ስለዚህ ብዙ ተቋማቶች ናቸው የሚመለከታቸው። የውጭ ኦርጋናይዜሽኖችም ደግሞ ክልል ውስጥ የሚሰሩ ደግሞ ኦርጋናይዜሽኖች ይመለከታቸዋል። እና እነዚህ ሁሉ ተባብረው ነው አንድ ላይ ነው መስራት ያለባቸው።
ኢትዮጵያ በጎርጎሮሳውያኑ 2018 ዓ.ም በተባበሩት መንግስታት ድርጅት የህፃናት ፈንድ በተሰራ ጥናት በትዳር ላይ ያሉትን ጨምሮ 15 ሚሊዮን የሚደርሱ ህፃናት ሙሽሮች ያሉባት ሀገር መሆኗ የተጠቆመ ሲሆን ከነዚህ ውስጥ 6 ሚሊዮኑ እድሜያቸው 15 ዓመት ከመሙላቱ በፊት የተዳሩ ነበሩ። በተለይም ደግሞ በአሁን ሰዓት በየቦታው የሚፈጠሩ መፈናቀሎችና ግጭቶች ምክንያት የህፃናት ሙሽሮች ቁጥር እየጨመረ እንደሚገኝ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። እየተከታተለ የምትገኙት የጋቢና ቪ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። በኢትዮጵያ ስራ አጥነትን ጨምሮ አሁን ያለው ሀገራዊ ሁኔታ ወጣቶችን ለድባቴ እንዲጋለጡ እየደረጋቸው እንደሚገኝ አንድ ባለሙያ ተናገሩ። የስነ ልቦና ባለሙያው ዳዊት ላቀው እንደ ድባቴ ባሉ የአእምሮ ጤና ችግሮች የሚጠቁ ሰዎች በጊዜው ካልታከሙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩም አመላክቷል። የጤና ሚኒስቴር በበኩሉ የችግሩን መባባስ እንደሚገነዘብ አስታውቋል። ከሚመለከታቸው አካላት ጋር በመሆንም በወጣቶች የአእምሮ ጤና ሕክምና ላይ እየሰራው ነው ብሏል። በዚህ ዙሪያ አስማማየ ነው ያሰናዳ ዘገባ ይቀጥላል።
ከቅርብ ጊዜያት ወዲህ ወጣቶች በማህበረሰብ የትስስር ገጾች ሳይቀር በአእምሮ ጤና ችግር እንደታወቁ ሲናገሩ ማየት እየተለመደ እንደመጣ የስነ ልቦና ባለሙያውን ጨምሮ ያነጋገራቸው አስተያየት ሰጪዎች የሚጋሩት ሀሳብ ነው። በአዲስ አበባ የምትኖረው ሜላት ንጉሴ ከማህበራዊ መገናኛ ገጿ በዋናነት ፌስቡክን በመጠቀም ለረጅም ጊዜ ስራ ባለማግኘታቸው ተስፋ የቆረጡ ወጣቶችን ከቀጣሪ ድርጅቶች ጋር ታገናኛለች።
ማህበራዊ ሚዲያው ላይ በፊት አንዳንድ እርዳታዎችን ለማድረግ እንሞክር ነበር። ከጓደኞች ጋር ሆነ ያ እርዳታ እንደቀጠለ ነው። አረጋውያንን ማገዝ፣ የካንሰር ህሙማንን ድጋፍ ማድረግ፣ የተለያየ ቦታ ድጋፍ እንሰራለን። ከቅርብ ጊዜ ወዲህ ግን በጣም ብዙ ወጣቶች በውስጥ የሚነግሩኝ ስራ ማጣት ሆነ። ተመርቀን ቁጭ አለን ስራ አጣን ሲሉ ለምን ስራ አልፈልግም ብዬ መፖስታት ጀመርኩኝ። ድርጅቶቹን ለምን ስራ እዚህ ማህበራዊ ሚዲያ ላይ አምጡና እኛ ስራ እንፈልግ፣ እዚህ ያለው ወጣት ይጠቀም እባካችሁ የሚል ነገር አስተላለፍኩኝ። ከዛ በኋላ አሁን አመት ሊሞላው ነው፣ በየቀኑ ስራ ይላክልኛል። እኔ ደግሞ ወደ ማህበራዊ ሚዲያ መጥቼ ፖስት አደርገዋለሁ። ሰዎች ተወዳድረው ሄደው እዛ ተፈትነው ወደ ስራ ይገባሉ። ስለዚህ በምችለው አቅም እኔ እዛ ጋር ያለውን ያለምንም ክፍያ አሰሪና ሰራተኛውን ለማገናኘት ነው።
እስካሁን 600 ወጣቶች ስራ እንዲያገኙ ማገዟን ሜላት ትናገራለች። ከ50,000 በላይ ተከታዮች ባለው የፌስቡክ ገጿ ወጣቶች በቀቢጸ ተስፋ ስሜት ላይ ሆነው የሚልኩላት መልእክቶች ለዚህ የበጎ ፍቃድ ተግባር እንደ ግፋፋ ትናገራለች።
የቤተሰብ ሸክም ሆንኩኝ፣ ከጓደኞች በታች ሆንኩኝ፣ ራሴን መቀየር አልቻልኩም፣ ገንዘብ ተቸገርኩኝ ነው የብዙዎቹ ምክንያት። እና እውነት ለመናገር እንደዚህ አይነት ሜሴጅ በቀን 10-15 ይደርሰኛል። አሁን ላይ መፍታት የምችለውን ወደ ህዝቡ ማምጣት የምችለውን ስራም ከሆነ ስራ አግዟቸው ማለት የምችለውን አግዛለሁ። ያንዳንዱ ደግሞ ትንሽ ከበድ ሲል ደግሞ ሳይካትሪስቶች እንዳናገሯቸው አደርጋለሁ። ታውቋለህ፣ ሶሻል ሚዲያው ደግሞ የሚያሳይክ በጣም ብዙ መልካም ነገሮችን ነው። እኔ ለምሳሌ ስበላ፣ ስጠጣ፣ ስዝናና ነው ፖስት ላደርግ የምችለው አይደለም። አብዛኛው ፌስቡክ ያለው ማህበረሰብ እንደዛ ነው። ይሄ መጥፎ ልብስ ለብሰ ቆሽሸት ምናምን የምታሳየው ነገር የለም። እና እነዛ ሰዎች ምንድን ነው የሚመስላቸው? ሁሉም ሰው እየተዝናና እየበላ እየጠጣ ጥሩ ኑሮ እየኖረ ግን እነሱ ብቻ ቤት ውስጥ የቀሩ እነሱ ብቻ ስራ ያጡ ይመስላቸዋል። እኔ በተቻለ መጠን እንግዲህ እኔ በአቅም ማድረግ የምችለው ምንድን ነው፣ አንድ ወጣት ተስፋ ሲቆርጥ ምን ሆንክ ብዬ ስጠይቅ ስራ ነው የምፈልገው፣ ይህን መማር ፈልጋለሁ፣ ይሄ ያመቻችሁት የሚለኝን እሞክራለሁ። በቃ ማህበራዊ ሚዲያ ላይ እና እንድንሰማቸው የሚፈልጉ እንድናወራቸው የሚፈልጉ አሉ፣ ሰው ያጡ ሰዎች አሉ። እና ከፍተኛ እንጃ የዛሬ አመት ከምልስ በላይ አሁን ደግሞ ብሶ ነው የመጣው። እዛ ላይ ያለው ነገር ድባቴው፣ ተስፋ መቁረጡ፣ የኑሮ ውድነቱ ሰው በጣም እንደዚያን ነገር እንዲያስብ ተስፋ እንዲያጣ አድርጎታል።
በኢትዮጵያ የአጠቃላይ ህዝቡን ከፍተኛ ቁጥር የሚይዙት ወጣቶች የአእምሮ ጤና ከቅርብ ጊዜያት ወዲህ የመነጋገሪያ ርዕሰ ጉዳይ እየሆነ መጥቷል። የስነ ልቦና ባለሙያው አቶ ዳዊት ላቀው እንደሚሉት የወጣቶቹ አስተዳደግ በአእምሮ ጤና ላይ የራሱ ተጽዕኖ ይኖረዋል። ይሁንና ወቅታዊ አገራዊ ሁኔታውና በብሔራዊ ደረጃ አሳሳቢ እንደሆነ የተገለጸው ስራ አጥነት ተጠቃሽ የችግሩ ምክንያቶች ተደርገው ይወሰዳሉ።
አሁናዊ ሁኔታው ጦርነት ላይ ነው ያለችው ሀገሪቷ። ወጣቶችን እንካሬጅ የሚያደርግ የትምህርት ፖሊሲ የለም። እንደውም በተቃራኒው የሚሰማው ነገር መውደቅ ጥሩ ያልሆነ ነገር ነው። በስራ ላይ ደግሞ የሚታየው ከሆነ ወጣቶች ብዙ ስራ የማግኘት እድላቸው ሀገራችን ላይ በጣም ዝቅተኛ ነው። ዝቅተኛ የሆነበት ደግሞ የራሱ ምክንያቶች አሉት። ሀገሪቷ ያለችበት ሁኔታ አለ። ስለዚህ እነዚህ ሁሉ አሉታዊ ተጽዕኖን የሚያመጡ ጭንቀትን፣ ድብርትን የሚያመጡ ተስፋ መቁረጥን የሚያመጡ እንዲሁም ከእነዚህ አሁን የጠራናቸው ነገሮች ሁሉ ሰዎች ነጻ ለማውጣት ራሳቸውን ከዛ ጥያቄ አእምሯቸው ላይ ከሚፈጥርባቸው ድብርትና ጭንቀት ውስጥ ነጻ ለማውጣት ስደትን አንድ አማራጭ የሚወስዱ አሉ። እንደገና ደግሞ የወንጀል ስራዎችን እንደ አማራጭ የሚወስዱ አሉ። ሱስ ውስጥ ተዘፍቆ ወይም ሱስ ውስጥ ሆኖ ደግሞ ራስን መርሳት የሚፈልጉ ሰዎች አሉ። ከዛ ሲያልፍ ደግሞ ራሳቸውን ለማጥፋት የሚነሱ ሰዎች አሉ።
የዓለም ጤና ድርጅት ከ10-19 ዓመት የዕድሜ ክልል ውስጥ ከሚገኙ አዳጊዎችና ወጣቶች መካከል ከ7 ሰዎች አንዱ የአእምሮ ጤና ችግር ተጠቂ ነው ይላል። ይህም ቁጥር ከዓለም የችግሩ ጠቅላላ ተጠቂዎች 14% ይሸፍናል። ማህበራዊ ትስስር መድረክ በመጠቀም ወጣቶችን ያገዘች የምትገኘው ሜላት ንጉሴ ከቅርብ ጊዜያት ወዲህ እጅግ በከፋ ተስፋ የመቁረጥ ስሜት ውስጥ ነው። ራሳቸውን ስለማጥፋት የሚነግሯት ወጣቶችም ስለመኖራቸው ትናገራለች።
ለምሳሌ ትናንትና አንድ መልስ ተደርሶ ነበር ከአንድ ልጅ። በቃ እንትን መኖር ደክሞኛል፣ ተልችቶኛል፣ ስራ ማጣት፣ ተስፋ ማጣት፣ ከሀገር ለመውጣትም ሞክሬ ሁሉም ነገር አልተሳካም እና በቃ ከዚህ በኋላ በህይወት መኖር ምንም ነገር አላረግም፣ መኖር አልፈልግም። እንደ ጓደኛ ነው እንግዲህ ልታማክረኝ የመጣችው እና እኔ ላረግላት የምችለውን ነገር ሁሉ እየሞከርኩኝ ነው ያለሁት። ቤተሰቦችሽን ማየት አለብሽ፣ እንደዚህ ነው እንዲህ ነው ስል አይ በቃ ከዚህ በኋላ የኔ መኖር አስፈላጊ አይደለም። አብዛኛውን ነው ምልክ ይሄ የመጨረሻ ደረጃ ደርሶ ነው እንትን የሚልክ የመጨረሻ ደረጃ ደርሶ ነው የሚልክ ልክ ያው የመጨረሻ ማውራት ስለሚፈልግ ይመስለኛል። እውነት ለመናገር እኔ አሁን አውርተን ከዛ በኋላ የሆነ ነገር ሀፕን ያደረገባቸው ሰዎች አላጋጠሙኝም እስካሁን እግዚአብሔር ይመስገን። በምችለው መጠን እንትን ለማድረግ ሞክራለሁ። ቢያንስ የአይምሮ ህመም ነው ብዬ ስለማስብ፣ ጭንቀት ነው ብዬ ስለማስብ ሐኪሞች ስላሉ ከእነሱ ጋር አገናኛቸዋለሁ ቶሎ ብዬ በምችለው ሰዎች እንዲያወሯቸው እኔም እንዳወሯቸው ነው ማድረገው። ግን ከምለው በላይ በቃ 90% ዲሳይድ አድርገው ነው ያሉት።
እንደ ድባቴ ባሉ የአእምሮ ጤና ችግር የሚጠቁ ሰዎች በወቅቱ የባለሙያ ምክር ካላገኙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩ የስነ ልቦና ባለሙያው ዳዊት ላቅ ያሳስባል። ይህም ነገሮችን አጨልሞ ከማየትና መፍትሄ እንደሌላቸው አድርጎ ከማሰብ እንደሚመጣም ያስረዳል።
ለአንዳንድ ሰው የሚመጡበትን ቻሌንጆች የቤተሰብም ይሁን የአካባቢም ይሁን የስራ ቦታም ይሁን የኑሮም ይሁን የሚመልስባቸው መንገዶች አሉታዊ ላይሆኑ ይችላሉ። ያንን እንደምንም ብሎ ጥሮ አልፎ ሌላ ማንነት ገንብቶ ሊወጣ ይችላል። አንዳንድ ሰው ደግሞ የሚመጡበትን የህይወት ጥያቄዎች ወይም ደግሞ በህይወቱ በስራው በኑሮ ላይ የሚያጋጥሙትን ነገሮች አጨልሞ ማየት፣ ባሉታዊ መንገድ ማየት፣ ተስፋ መቁረጥ፣ እንዲሁም ደግሞ መውጫ መንገድ የለም ብሎ ማሰብ መጨረሻ የሚያመጣው ነገር ምንድን ነው? ራስን ማጥፋት ነው። ግን ብዙ ስቴፖችን ያልፋሉ። በጣም ራሳቸውን ያገላሉ። አሉታዊ ስሜታቸውን፣ ከሰዎች ጋር መግባባት ያቅታቸዋል። ስራ ቦታ መስራት ያቅታቸዋል። በባህር የተለየ ባህሪዎችን ያመጣሉ። አንዳንዶቹ ደግሞ ሰላማዊ ህይወት እየኖሩ ሳናቀው ሳይታወቅ ድንገት ራሳቸውን የሚያጠፉበት በጣም ብዙ ስነ ልቦና ጫና ይደርስባቸዋል።
የስነ ልቦና ባለሙያው አቶ ዳዊት በወጣቶች ላይ እየተፈጠረ ያለውን ስነ ልቦናዊ ጫና በማቃለል የአእምሮ ጤናቸው መጠበቅ እንዲቻል መንግስት፣ የብዙሃን መገናኛውና የሚመለከታቸው አካላት ሁሉ ለጉዳዩ የተቀናጀ ትኩረት ሊሰጡት ይገባል ይላሉ።
አካባቢያቸው ላይ፣ ቤተሰባቸው ላይ የሚፈጠረውን እንኳን እንዲያውቁ ሰዎች ግንዛቤ ያስፈልጋቸዋል። ግንዛቤው ከሌለው፣ ትምህርቱ ከሌለው፣ እውቀቱ ከሌለው አንድ ማህበረሰብ፣ አንድ ቤተሰብ ውጤቱን እንደዚህ ሰው ራሱን ሲያጠፋ፣ ስነ ልቦና ተጎድቶ ሱስ ውስጥ ሲወድቅ ወይም ደግሞ ሌላ የወንጀል ስራ ውስጥ ሲወድቅ እነዚህን ውጤቶቹን ነው የምናያቸው። ውጤቱን እያየን ውጤቱ ላይ እየተነጋገረ ከምንሄድ ምክንያቶቹን መነሻዎቹን በደንብ ሚዲያዎች መስራት አለባቸው። የሚመለከታቸው ባለድርሻ አካላቶች በደንብ እዚህ ላይ ሪሰርች መሰራት አለባቸው። ባለሙያ ማሳተፍ አለባቸው። ውይይቶች፣ ዶክመንተሪዎች በደንብ በስፋት መሰራት አለባቸው ብዬ አምናለሁ።
የጤና ጥበቃ ሚኒስትር ዴኤታ ዶክተር አየለ ተሾመ የወጣቶች የአእምሮ ጤና ህመም ተጋላጭነት እየጨመረ በመምጣቱ ላይ ይስማማሉ። ሚኒስቴራቸው በመዋቅርም ሆነ በተደራሽነት ረገድ ለጉዳዩ ትኩረት ሰጥቶ እየሰራ እንደሆነም ለአሜሪካ ድምጽ ተናግረዋል።
ቅድሚያ ሲሰጠው በምንድን ነው ሲባል፣ አንደኛ ይህንን ችግር ሊፈታ የሚችል መዋቅራዊ ስራ መስራት ነው። ስለዚህ በመዋቅር ላይ ከፖሊሲ ጀምሮ ስትራቴጂዎችን፣ ማስፈጸሚያ ሰነዶችን ተዘጋጅተው እንዲፈጸሙ ማድረግ ነው። ቅድሚያ መስጠት ማለት ይሄ ነው። ይህን ተከትሎ ደግሞ በቂ ሰው ኃይል መመደብ፣ ለዛ የሚያስፈልግ በጀት መመደብ፣ ከዛ በኋላ ቀጥሎ የሚሆነው ተደራሽነት ነው። ተደራሽነት ማለት በተቋማቶች ውስጥ የአእምሮ ጤና ከሌሎች ጤና አገልግሎቶች ጋር ትኩረት አግኝቶ ተቀናጅቶ የሚሰራበትን አሰራር እስከ ታችኛው መዋቅር ድረስ መስራት ነው። ስለዚህ እነዚህ ነገሮች በሙሉ ተሰርተው በአሁኑ ሰዓት ከፍተኛ ባለሙያዎችን በሁሉም ቦታ ማዳረስ ስለማይቻል ልዩ ስልጠና የወሰዱ ከመካከለኛ የሙያ ደረጃ ላይ ያሉ፣ ለምሳሌ በነርሶች ላይ ያሉ በአእምሮ ጤና የተለየ ስልጠና እየወሰዱ በሁሉም ቦታ ተደራሽ ለማድረግ እየተደረገ ነው። ካለው ስፋት አንጻር በሙሉ ተዳርሷል? አልተዳረሰም። ገና ቀጣይ ስራዎች ይፈልጋሉ። ጤና ኢንሹራንስ ስርዓታችን ውስጥም ተካቶ ዜጎች የአእምሮ ጤና ችግር ሲኖር በቀላሉ የአእምሮ ጤና አገልግሎት ተደራሽ የሚሆንበት ስርዓት ተዘርግቶ እየተሰራ ነው ያለው።
አሁን ያለው ቀደም ያሉት ለዚህ ምክንያት የሚሆን ችግሮች በኢትዮጵያ ውስጥ ተበራክተዋል። ከስራ እድል ማጣት አንስቶ ሀገሪቱ ስላለችበት ሁኔታ ወጣቱን ለዚህ ልክ ሊዳርግ የሚችል ነገርና አንዳንዶቹ የተለየ ጣልቃ ገብነት በመንግስት በኩል ያስፈልጋል። በተለይ በዚህ ጉዳይ የሚሰሩ ዓለም አቀፍ ተቋማትና ሀገር ውስጥ ያሉ ሀገር በቀል ያሉ ተቋማትን የሚያስተባብር አካልም ይፈልጋል የሚልም ሀሳብ አላቸው። ምናልባት እናንተ በዚህ በኩል የራሳችሁ የሆነ ያሰባችሁት ነገር አለ?
ይሄ አሁን ካለው ነባራዊ ሁኔታ የበለጠ ተጋላጭነት በመጨመሩና ሰፊ ስራ ይፈልጋል። አንዳንዶቹ ደግሞ ነባራዊ ሁኔታዎች ለዚህ የማይፈቅዱ እንደምታውቀው በተለያዩ የጸጥታ ችግር እና በተለያየ ቅድሚያ የሚሰጣቸው ችግሮች በመብዛታቸው መጓደሎች ሊኖሩ ይችላሉ። ስራው እንደ ስራ ግን ተቀናጅቶ እየተሰራ ነው ያለው። አንተ ባልከው እና የበለጠ ጣልቃ ገብነትም ባለው ተጠናክሮ መስራት የሚለው ነገር በተለይ ደግሞ ቅንጅት ከትምህርት ቤቶች ጋር ሌሎችም ሴክተር መስሪያ ቤቶች ጋር በጋራ መሰራት ያለበትን ግን ማጠናከር አለበት የሚለውን የምወስደው ነው። ትክክል ነው።
የወጣቶች የአእምሮ ጤና ችግርን በዘላቂነት ለመፍታት አገራዊ ሁኔታውን በመቀየር ተስፋን የሚያጭር የተሻለ ሁኔታ መፍጠር እንደሚገባም ባለሙያዎች ይመክራሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የመጨረሻው ዘገባችን ላይ ደርሰናል። በአፍሪካ የሚማሩ በሚሊዮኖች የሚቆጠሩ ህጻናት ትምህርት ለማግኘት ከአካባቢያቸው ርቀው ረጅም መንገድ በመጓዛቸው ለተለያዩ አካላዊና ስነልቦናዊ ችግሮች ከመጋለጥ በተጨማሪም በትምህርታቸው ላይ ከፍተኛ ተጽዕኖ ያሳድርባቸዋል። ለምሳሌ በደቡብ አፍሪካ አንድ ግዛት ውስጥ የሚኖሩ ተማሪዎች ትምህርት ቤት ለመጓዝ ከሁለት ሰዓት በላይ በእግራቸው መሄድ ይጠበቅባቸዋል። ይህ ሁኔታ በተማሪዎች ደህንነትና በትምህርት ስርዓቱ ላይ ያደረሰውን ተጽዕኖ አስመልክቶ አሶሺየትድ ፕሬስ ያጠናቀረውን ዘገባ ስምኝሽ ቆየ ታቀርበዋለች።
ዘወትር በስራ ቀናት ማለዳ ላይ በትንሿ ስትራትፎርድ መንደር ውስጥ የሚገኘው የንላንጎቴ መኖሪያ ቤት በጥድፊያ የተሞላ ነው። አምስቱ እህትና ወንድማማቾች ትምህርት ቤት ለመሄድ ዝግጅት ከማድረጋቸው በፊት በርካታ ስራዎችን ያከናውናሉ። ሉያንዳ ሃላሊ ለምሳሌ ለሊት 10 ሰዓት ተኩል ተነስታ ማታ አዘጋጅተው ያደሩትን የማገር እንጨት ከላም ኩበት ጋር በማደባለቅ እሳት ታነዳለች። በትንሿ ጎጃቸው ውስጥ የሚቀጣጠለውን እሳት በመጠቀምም ውሃ ታፈላለች። ሃላሊ በጭራሽ ረጅም ሰዓት ተኝታ አታውቅም። ምክንያቱም የቤት ውስጥ ስራዋን ስታጠናቅቅ ከመንደሯ በ10 ኪሎ ሜትር ርቀት ላይ ባለውና ዱንዲ በተሰኘው የከሰል ድንጋይ ማውጫ ከተማ ውስጥ ወደሚገኘው ትምህርት ቤቷ ለመሄድ መዘጋጀት አለባት። በተለይ በክረምት ወቅት መንገዱ ለአንዲት ለጋ ወጣት እጅግ ጨለማ፣ ቀዝቃዛና አደገኛ ጉዞ ነው። ሆኖም ደህና የእግር መንገድ እስክታገኝ በዚህ ጫካ ውስጥ ማለፍ አለባት። ይህ ሃላሊ ብቻ ሳትሆን በደቡብ አፍሪካ የሚገኙ በሺዎች የሚቆጠሩ ህጻናት እንዲሁም ሌሎች በአፍሪካ አህጉር የሚኖሩ በሚሊዮኖች የሚቆጠሩ ተማሪዎች ከሚኖሩበት እጅግ በጣም ርቀው የሚገኙ ትምህርት ቤቶች ጋር ለመድረስ የሚያደርጉት ጥረት ነው። ሃላሊ በኳዙሉ ናታል ግዛት ውስጥ ወደሚገኘው ትምህርት ቤት ለመድረስ መጓጓዣ ትራንስፖርት ከሚያስፈልጋቸው ከ200,000 የሚበልጡ ተማሪዎች መካከል አንዷ ናት። የደቡብ አፍሪካ መንግስት ያጸደቀው ፖሊሲ ከትምህርት ቤታቸው ከ3 ኪሎ ሜትር በላይ ርቀው የሚኖሩ ተማሪዎች ከቤት ወደ ትምህርት ቤት የሚያመላልሳቸው አውቶቡስ እንዲመደብላቸው ያዛል። በመሆኑም በጉዳዩ ላይ ድምጻቸውን የሚያሰሙ የመብት ተከራካሪዎችና ዘመቻውን የተቀላቀሉ ሰዎች ከ200,000 በላይ ለሚሆኑ ተማሪዎች ትራንስፖርት እንዲቀርብ መንግስት ላይ ጫና እያሳደሩ ነው። ሃላሊ እህቶቿና ወንድሞቿ ከአያታቸው ቦንጉይን ላንጎቲ ጋር የሚኖሩት በጠባብ ቤት ውስጥ ተጨናንቀው ነው። አያቷ እንደ ሃላሊ ያሉ ልጆች ችላ በመባላቸው የልጅ ልጃቸው ፍትሃዊ የትምህርት እድል እንዳላገኘች በማሰብ ይጨነቃሉ።
በመጀመሪያ ግምት ውስጥ መግባት ያለበት አብዛኛውን ጊዜ ለልጆቼ የምሰጣቸው ቁርስ የለኝም። እንደ ራባቸው ነው ወደ ትምህርት ቤት የሚሄዱት። ብቸኛው ተስፋ የማደርገው ነገር ትምህርት ቤት ሲደርሱ እዛ የሚያገኙትን ማንኛውንም ነገር ይበላሉ ብዬ ነው። በሰዓቱ ትምህርት ቤት ለመድረስ በጣም በጠዋት ነው የሚወጡት። ቤት ሲመጡ ደግሞ እጅግ በጣም ይደክማቸዋል። በዚህ ሁኔታ ደክሟቸው እንዴት ትምህርታቸውን መከታተልና አስተማሪያቸው ለሚናገረው ነገር ትኩረት መስጠት ይችላሉ?
ሃላሊም ትምህርቷን ለመከታተል እንዴት እንደምትቸገር ትገልጻለች።
ከንቀልፈ የምንነሳውና ቀኔን የምጀምረው ከሌሊቱ 10 ሰዓት ተኩል ነው። መጀመሪያ እሳት አቀጣጥላለሁ። ከዛ ተጣጥቤ እለባብስና ወደ 11 ሰዓት አካባቢ ወጣለሁ። ትምህርት ቤት የሚደርሰው 1 ሰዓት ላይ ነው። በጣም ደክሞኝ ነው የምደርሰው። ብዙ ጊዜ አስተማሪ ለሚናገረው ነገር ትኩረት ለመስጠት እቸገራለሁ። አንዳንዴም እንቅልፍ ይወስደኛል። አስተማሪዎች ሲቆጡ ልላቸው የምችለው ነገር ደክሞኛል ነው።
የስነ ልቦና ባለሙያ የሆኑት ሜሊንዳ ዱቶይት ችግሩ የሀብት አለመመጣጠን መሆኑንና በከተማ ውስጥ ለመኖር አቅም የሌላቸው ድሆች ህይወታቸውን ለማሻሻል የሚያደርጉት ትግል መሆኑን ይገልጻሉ።
እነዚህ ህጻናት በጣም በጠዋት ነው የሚነሱት። ያ ማለት እንቅልፋቸውን አልጨረሱም። አእምሯቸው በደከመው ጊዜ መልእክቶች ተሸክመው ኮርቴክስ ወደ ተሰኘው የአእምሯችን ክፍል መድረስ ያለባቸው አስተላላፊዎች መስራት ያቆማሉ። ምን ያህል ጎበዝና ፈጣን ብንሆን አእምሮ ማለት ልክ እንደ ኮምፒውተር ነው፣ የሚሰራበት የራሱ መንገድ አለው።
ባለሙያዋ አክለው ልጆቹ በድካም ውስጥ ሆነው በትክክል ማጥናት ስለማይችሉም ተገቢውን ትምህርት እየተነፈጉ መሆናቸውን ያስረዳሉ።
አስተማሪው ሰነፍ ስለሆኑ ነው ወይም አስቸጋሪ ልጆች ስለሆኑ ነው፣ አለዚያም ደግሞ መጥፎ ልጆች ስለሆኑ ዋጋ የላቸውም ብሎ ሊያስብ ይችላል። ነገር ግን ማሰብ አለብን። እነዚህ ልጆች እዚህ ክፍል ገብተው ከኔ ፊት ከመቀመጣቸው በፊት ለሰዓታት የሚያልፉበት ምንድን ነው ብለን ማገናዘብ አለብን።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል እንደ አውሮፓውያን አቆጣጠር በ2020 ያወጣው ሪፖርት የደቡብ አፍሪካን የትምህርት ስርዓት ከአፓርታይድ ስርዓት ጀምሮ ስር የሰደደ ከፍተኛ የሀብት አለመመጣጠንና እጅግ የከፋ የአፈጻጸም ስርዓት ያለውና አሁን ያለው መንግስት በአግባቡ ሊፈታው ያልቻለው ሲል ይገልጸዋል። በክልሉ ከሚኖረው ህዝብ 30% የሚሆነው ስራ አጥና የመንግስት እርዳታ ጥገኛ ነው። ለትራንስፖርት የሚሆን 350 ራንድ ወይም ወደ 1050 ገደማ ለትራንስፖርት ካወጡ ምግብ መግዛት አይችሉም። አካባቢውን ወክለው ለምክር ቤት አባልነት የተመረጡት ማቲው ኦቦ ወደ ትምህርት ቤቶቹ የሚወስዱ አንዳንዶቹ መንገዶች አደገኛና በመጥፎ ሁኔታ ላይ የሚገኙ መሆናቸው ሁኔታውን አስቸጋሪ እንዳደረገው ይገልጻሉ።
ከወንዙ ወዲህ የሚኖሩ ህጻናት ወንዙን ተሻግረው ወዳለ ሩቅ ትምህርት ቤት ለመማር ይገደዳሉ። አንዱ ችግር በከፍተኛ ዝናብ ወቅት የሆነ ጊዜ ወንዙ ሞልቶ አንድ መኪና በጎርፍ ተወስዶ ነበረ። በዚህ አካባቢ ያሉ ብዙ ወላጆችን አነጋግሬያለሁ። ሁሉም ልጆቻቸውን ከዚህ ወንዝ ማሻገር ከባድና አደገኛ መሆኑን የሚናገሩት በዚህ ምክንያት ከወንዙ ባሻገር የሚኖሩ ዘመዶቻቸውና ጓደኞቻቸውን ልጆቻቸው እነሱ ጋር ሆነው እንዲማሩ ይጠይቃሉ።
በሌላ መንደር የሚኖሩና በመማር ማስተማር ስርዓቱ የተማረሩ ሌላ ርዕሰ መምህር ትምህርት ቤቶች ህጻናትን ማመላለሻ አውቶቡሶችን ለማግኘት የሚገጥማቸውን ችግር ያስረዳሉ። ለሚዲያ መረጃ ለመስጠት ስልጣን የለኝም በማለት ስማቸው እንዳይጠቀስ የጠየቁት እኚሁ ርዕሰ መምህር 65 ተማሪዎችን ብቻ ማጓጓዝ የሚችለው የትምህርት ቤቱ አውቶቡስ በመሙላቱ የተደፈሩና የተዘረፉ ወጣት ልጃገረዶች በትምህርት ቤታቸው ውስጥ እንደሚገኙም ያስረዳሉ። የሚያስተዳድሩት ትምህርት ቤት ከ400 በላይ ተማሪዎችን ለማጓጓዝ ያሉት 2 አውቶቡሶች ብቻ ናቸው።
አንድ ልጅ 2 ወይም 3 ኪሎ ሜትር ቢጓዝ ተቀባይነት ያለው ርቀት ነው። ከሶስት ኪሎ ሜትር ከበለጠ ግን ትምህርት ቤቱ የሚደርሰው ደክሞትና አልቦት ነው። አውቶቡስ ኖሮም ስለሚሞላ መሳፈር የማይችሉ ልጆች አሉ። ስለዚህ ትምህርት ቤት ለመድረስ 20 ኪሎ ሜትር በእግራቸው መጓዝ አለባቸው። አንዳንዶቹ እንደውም አውቶቡስ መሳፈር ካልቻሉ ከትምህርት ቤት ይቀራሉ። ወደ ትምህርት ቤት ሲጓዙ መንገድ ላይ ወንጀለኞችም ያጋጥሟቸዋል። አውቶቡስ ሞልቶ መሳፈር ባለመቻላቸው ምክንያት በጣም ብዙ ልጃገረዶች መንገድ ላይ ተይዘው የተደፈሩ አሉ።
እንደ አውሮፓውያን አቆጣጠር በ2022 ፓንጎላ በተሰኘች ከተማ ውስጥ ከአቅም በላይ ተማሪዎችን የጫነ አውቶቡስ ከጭነት መኪና ጋር በመጋጨቱ በርካታ ልጆች ሞተዋል። በኡቡሲ ትምህርት ቤት የተማሪዎች መማክርት ቡድን ሊቀመንበር ሆኖ የሚያገለግለው ዱሚሳኒ ዛይቢው እንደሚለው ወላጆችም ወደ ስራቸው ለመሄድ ረጅም ጉዞ ስለሚጠብቃቸውና በስራ ላይም ረጅም ጊዜ ስለሚያጠፉ ልጆቻቸውን ወደ ትምህርት ቤት መውሰድ አይችሉም። በቅርብ ጊዜ የወጡ የመንግስት መረጃዎች እንደሚያሳዩት በኳዙሉ ናታል ግዛት ውስጥ ከሚገኙ ትምህርት ቤቶች ውስጥ 1148 የሚሆኑት የተማሪዎች ማመላለሻ አውቶቡሶች ለማግኘት በተጠባባቂ ዝርዝር ውስጥ ይገኛሉ። የኳዙሉ ናታል ትምህርት ቢሮ በጉዳዩ ላይ አስተያየት እንዲሰጥ ተጠይቆ ፈቃደኛ አልሆነም። በአሶሲየትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን ስለነበረን ቆይታ እናመሰግናለን። ለእሁድ ምሽት ህዳር 9 2016 ዓ.ም ተያዝንላችሁ መሰናዶ እዚህ ላይ ተጠናቀቀ።